የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሐሙስ ጥር 21 2012 ዓ.ም ምሽት መሰናዷችንን እናስተዋውቃችሁ። የታጋጅ ተማሪ ወላጆች ከጠቅላይ ሚኒስትር አብይ አህመድና ከጠቅላይ ሚኒስትር ደመቀ መኮንን ጋር መወያየታቸውን ገለጹ።
ደስ ብሎን ወጣን። እንደዚህ እንዳሉ በህይወት እንዳሉ ነገሩና ተሰናን። እንግዲህ እነሱም ያለውን እየተከታተሉ ወደኛም ይፋቸው ከሆነ ወደኛ ይሉባቸው።
መሪ ጌታ የኔነህ አዱኛ ይባላሉ፣ አነጋግረናቸዋል። በሌላ ዘገባ ደግሞ በቻይና ውሃን ከተማ የሚገኙ ኢትዮጵያውያን ተማሪዎች ያሉበት ሁኔታ እንዳስጨነቃቸው ገልጸው ጥያቄ ያቀረቡ።
አሁን ለምሳሌ ነኝ ንገሪኝ፣ እኔ 76 ኪሎ ነበርኩ ከዚህ በሽታ በፊት ማለት ነው። አሁን 71 ኪሎ ነኝ፣ 5 ኪሎ ነኝ ቀነስኩ። ከዶርም አልወጣም። የሚናገረኝ ቤተሰብ ሰቆቃ ነው፣ እየዋሸው ነው የምናገረው። በቃ ቤተሰብ ሲደውል ሰላም ነው፣ ምንም ነገር የለም እያቀለልኩ ማለት ነው።
በጉዳዩ ላይ በቻይና የኢትዮጵያ አምባሳደር ተሾመ ፎጋ ተጠይቀዋል።
ያው ሁሉም ተማሪዎች ሁሉም ዜጎች እንደሚያደርጉት ሁሉ በተለይ ውሃን ያሉ ተማሪዎች መውጣት የመፈለግ ኢቫኩዌት እንዲደረጉ የመፈለግ ጥያቄ አቅርቦልናል። እኛም ከአዲስ አበባ ጋር እየተነጋገርን ነው ግን
ዝርዝሩን ይዘን እንመለሳለን። እነዚህንና ሌሎች ለምሽቱ ያዘጋጀናቸው ዘገባዎችን ታዳምጣላችሁ። አብራችሁን ቆዩ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። አሁን ከዓለም ዙሪያ ላጠናቀርናቸው አጫጭር ዜናዎች ሀብታሙ ስዩም አብሯችሁ ቆይታ ያደርጋል።
አመሰግናለሁ ጽዮን። ካሜሩን ውስጥ ግጭት ባለባቸው እንግሊዘኛ ተናጋሪ ክልሎች ያሉት የጋዜጠኞች ተገንጣይ በሚባሉት አማጽያን ጥቃት እንደሚደርስባቸው ገልጸዋል። እነሱም አይፈልጋቸው አይነት ዘገባዎች ስናስተላልፍና የአማጽያኑን ፕሮፖጋንዳ አናስራጭም ስንል ጥቃት ይከፍቱብናል ይላሉ የሚዲያ ድርጅቶች። ካሜሩን የአካባቢውና ምክር ቤታዊ ምርጫ ለማካሄድ በምትዘጋጅበት ባሁን ወቅት የአማጽያኑ የማስፈራራት ተግባር እየተባባሰ ነው ይላሉ የሚዲያ ድርጅቶች። አማጽያኑ ምርጫ እንዳይካሄድ ለማቆም ዝተዋል። ብሪታንያ ለግማሽ ምዕተ ዓመት ለሚጠጋ ጊዜ ከቆየችበት የአውሮፓ ህብረት አባልነት እንድትወጣ ህብረቱ ትናንት የመጨረሻ ውሳኔ ሰጥቶበታል። የአውሮፓ ህብረት ምክር ቤት 621 በመቶ በ49 ድምጽ የፍቺውን ስምምነት ደግፈዋል። የሁለቱም ወገኖች ተደራዳሪዎች ባለፈው ዓመት የደረሱበትን ስምምነት የብሪታንያ ምክር ቤት በህብረት አባልነት በኦፊሴል የምትሰናበተው ነገ አርብ ማታ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዋይት ሃውስ ቤተ መንግስት ባደረጉት የፊርማ ስነ ስርዓት ናፍታ የተባለውን የሰሜን አሜሪካ የነጻ ገበያ ስምምነት መቅረቱን አስታውቀዋል። ፕሬዚዳንቱ ትናንት በአሜሪካ ሰርቶ አደሮች ተከበው የዩናይትድ ስቴትስ ሜክሲኮ ካናዳ ስምምነት በሚባለው አዲስ ሰነድ ላይ ፊርማቸውን አኑረዋል። ዛሬ በሶስቱ አገሮች ትልቅ ፌሽታ ነው ብለዋል ፕሬዚዳንቱ። የዩናይትድ ስቴትስ የህግ ተውን ክስ በሚመለከት በሚካሄደው የመጨረሻ ቀን ውሎ ለፕሬዚዳንቱ ጠበቆችና የክሱን ሂደት ለሚያስተዳድሩት የተወካይ ምክር ቤት አባላት ጥያቄ መቅረቡን ይቀጥላል። የፍርድ ሂደቱ የመገባደድ ፍጥነት የሚወሰነው ቁልፍ የሆኑ የትራምፕ አስተዳደር ባለስልጣኖች ለምስክርነት እንዲቀሳን ይሆናል ተብሏል። ጽዮን፣ ለአሁን ያሉኝ አጫጭር ዘገባዎች እነዚህ ነበሩ።
አመሰግናለሁ ሀብታሙ። ዝግጅታችን ይቀጥላል። ዝግጅታችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። ሰሞኑን አነጋጋሪ የነበረው ከደምቢዶሎ ዩኒቨርሲቲ የታገቱ ተማሪዎች ጉዳይን በተመለከተ ጠቅላይ ሚኒስትር አብይ አህመድ፣ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን በጋራ ሆነው ከታጋች ተማሪ ቤተሰቦች ጋር ዛሬ መወያየታቸውን የአንድ ተማሪ አባት ለአሜሪካ ድምጽ ገልጸዋል። ግርማነሽ የኔነህ የተባለች ተማሪ አባት መሪጌታ የኔነህ አዱኛ ለአሜሪካ ድምጽ በሰጡት አጠር ያለ ቃለ ምልልስ ታጋቾቹ በህይወት እንዳሉ እንደተነገራቸውም ገልጸዋል። አስቴር ምስጋናው ማምሻውን በስልክ አነጋግራቸው ነበር።
ጠቅላይ ሚኒስትር ማግኝተውናል። ምክትሉም አለ፣ ሚኒስትሩም አለ፣ አቶ ንጉሱም አሉ። ሁሉም ባለበት ነው የነገሩ። ልጆች ያው በህይወት እንዳሉ አገኘን። እንግዲህ በህይወት ካሉኛ ምን አስፈለገ? ደስ ብሎን ወጣን። እንደዚህ እንዳሉ በህይወት እንዳሉ ነገሩና መልሰናል። እንግዲህ እነሱም ያለውን እየተከታተሉ ወደኛ የሚባቸው ከሆነ ወደኛ ሊልኳቸውም
በአካል አግኝታችኋቸዋል?
ባናገኙ በህይወት መኖራቸውን የፈለግነ በህይወት እንዳሉ ተረድተናል።
በምን መንገድ ተረዳችሁ?
ያው እንግዲህ ነው ሁሎችንም አግኝተናል። እነሱ ነው ያሉ። እነሱ እንግዲህ እነሱ ይጠበቃል። እነሱ
በምን አይነት መንገድ ነው የገለጹላችሁ?
አሉ ምንም ጥርጥር የለም፣ ምንም የለም፣ የሞት ሌላ ተጎድተዋል የሚል ነገር የለም ብለው አሉ። ከእነሱ ውጭ እንግዲህ ምን እንጠብቅ? ሌላ ምናደርገው ነው? እኛም ቸገረን።
በስልክ አላገናኟችሁም?
እንጃ እንግዲህ ሰጠናል ስልክ፣ የእነሱ ልጆች ስልክ ሰጠናል፣ አይታወቅም።
ምን እንዳሏችሁ እስኪ ቃል በቃል ይግለጹልኝ።
አዎ አሁን ቃል ለመስጠት በጣም ይከብዳልኝ፣ ምክንያቱም እንትን መኪና ውስጥ ስለሆንኩኝ በትክክል አንቺም ላሰሚኝ ይችላል፣ እኔም ብዙ ነገር መልስ ላሰሚ ይችላል። እኔ ምልክት አደርጋለሁ። መኪና ድምፅ መቼም ይሰማል፣
ግን ይሰማኛል፣ በጥራት ይሰማኛል። ችግር
የለም። ያው መኪና ላይ
ዝርዝር መረጃ ለማግኘት ዘግየት ብዬ የእጅ ስልካቸው ላይ ብደውልም ስብሰባ ላይ በመሆናቸው ሊያናግሩኝ እንደማይችሉ ገልጸውልኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ለዘገባው እናመሰግናለን። አድማጮች እንግዲህ በዚህ ይህንን ጉዳይ የተከታተልን ስናስደምጣችሁ እንደነበር ይታወሳል። አሁንም መከታተላችንን እንቀጥላለን። ተጨማሪ መረጃዎችንም ወደ እናንተ እናደርሳለን። ተከታዩ ዘገባችን ወደ ሐረር ነው የሚወስደን። በሐረርና ምስራቅ ሐረርጌ አንዳንድ ከተሞች የተጀመረው የስራ ማቆም አድማ ዛሬም መቀጠሉን ነዋሪዎች ለቪኦኤ ተናግረዋል። አመራሮቹ አድማው በብዙ ቦታዎች ቀርቶ መደበኛ እንቅስቃሴ ተጀምሯል ይላሉ። አዲስ ቸኮል በተከታዩ ዘገባ ሁኔታ ያስቃኘናል።
በሐረር ከተማ ትላንትና የተጀመረው የሥራ ማቆም አድማ ከሞላ ጎደል ዛሬም ቀጥሎ መዋሉን ነዋሪዎች ለቪኦኤ አስታውቀዋል። አንዳንድ ባንኮች ከመከፈታቸውና በከተማው የታክሲ አገልግሎት በከፊል ከመጀመሩ በስተቀር የተለወጠ ነገር የለም ብለዋል ነዋሪዎቹ። የመንግስት ተቋማትም በከፊል እንደተከፈቱ ተነግሯል። የሐረሪ ክልል ፍትህና ጸጥታ ጉዳዮች ቢሮ ኃላፊ አቶ ናስር ዩሱፍ ለቪኦኤ እንዳስታወቁት ግን ብዙ ነገሮች ተሻሽሏል ብለዋል።
ዛሬ ጥሩ ደረጃ ነው አለና ትላንትና ትንሽ እነዚህ የስራ ማቆም አድማ ተብሎ መንገዱ የመዘጋትና ጎማን የመጣጠር ሁኔታዎች ነበሩ። ዛሬ ደግሞ የተረጋጋ ሁኔታ ነው። ህብረተሰባችን በሰላም የተንቀሳቀሰ ወደ ገበያም የመጡ ሁኔታዎች ይታያል እና ትላንት ትንሽ ጥሩ ምልክት አልነበረም ማለት ነው።
ምክንያቱ ምንድን ነው? የስራ ማቆም አድማ የተካሄደበት ምክንያት?
ይሄ ምክንያት እኛም አልገባንም። ማን እንደጠራ ኃላፊነት የወሰደ አካልም የለም። ዝም ብሎ ስራ አርማ ማቆም ብቻ ነው የሚታይ እንጂ ህገወጥ የሆነ የስራ ማቆም አርማ ነው። ኃላፊነት የሌለ እክሌ ነው የተጠራ ተብሎ ማይታወቅበት ደረጃ ላይ ነው።
ከአድማው ጋር በተያያዘ የግለሰቦች የንግድ ተቋማት ተዘግተዋል። ከዚህ ባሻገር ግን የባንኮችና የመንግስት ተቋማትም ዝግ ነበሩ አብዛኞቹ። የመንግስት አመራሮችና መንግስት ሰራተኞች እነሱ ለምንድን ነው የሚቀሩት?
ከዚህ ጋር ተነሳ ትላንትና ተዘግቶ ነበረ። አሁን ዛሬ ደግሞ ስለዛዛር ሰላም ስላለው ህብረተሰብም የተንቀሳቀስ ነው አለው። ክፍት ነው የንግድ ቦታውም ባንክም።
የመንግስት መስሪያ ቤቶችስ? የሐረሪ ክልል መንግስት የመንግስት መስሪያ ቤቶች
የመንግስት መስሪያ ቤት ስራ ላይ ነው ያሉ አንዳንድ አልፎ ከዚህ ጋር ተንቀሳቀሳ ነው እንቀሳቀሳለ። ያው ሁሉ ስራ ላይ ገብተናል። አሁን እኛ በተለም ስብሰባ ላይ ነው አለ ነው የተለያየ ስራ የሰራ ነው አለ። ከቀበሌ ከወረዳ ጋር ተሰብስበን ነው እዚህ ስራ ላይ ነው አለና።
ትናንትና ሙሉ በሙሉ የመንግስት መስሪያ ቤቶች ተዘግተዋል ብለው ነበር። ዛሬም አብዛኞቹ አልገቡም ብለው ነበር። አሁን ገብተዋል ማለት ነው?
ገብተዋል ገብተዋል። እኛ ጋር አሁን ወደ ስራ የገባበት ሁኔታዎች አሉ።
በተመሳሳይ በአንዳንድ የምስራቅ ሐረርጌ ዞን ከተሞች በተጀመረው አድማ መንገዶች መዘጋታቸው በስራቸው ላይ ተጽዕኖ እያሳደረባቸው መሆኑን አሽከርካሪዎች ለቪኦኤ አስታውቀዋል። ነዋሪነቱ ድሬዳዋ እንደሆነ የነገረን አንድ አሽከርካሪ እሱም ሆነ ጓደኞቹ በአድማው ምክንያት መስራት አለመቻላቸውን ገልጾልናል።
መንገደኛ ተብለን በከሰባ ቁመ መኪና ተሳቀሰ። በተጨማሪ ደግሞ አንድ ጓደኛችን ከአዲስ አበባ ወደ ድሬዳዋ እየመጣ መስታወት የተሰበረበት መኪና አለ። የጎም መስታወት
ይካፍ። የት ከተማ ማለት ነው?
ወደ ከርሳ አካባቢ።
ከርሳ ኦኬ።
ወደ ድሬዳዋ እየመጣ በበልጋ ቢና መኪና በቀኝ በኩል የኋላው መስታወት የተሰበረ
እና ዛሬም እንቅስቃሴ የለም።
አዎ ዛሬም እንቅስቃሴ የለም። እንኳን እኛ አይደለንም እነህ ኦዳባስ ዘመንባስ እና የሚሏቸው እነሱ ራሱ እንቅስቃሴ ላይ ትናንትና የተመዘገቡ ሰዎች ራሳቸው አሁን ለኦዳባስ የተመዘገበ የሶስት መኪና ሰው አልሄድም ትላለህ። ለዛሬ ጠዋት እንተንሽ ሩት ማለት ነው።
አሽከርካሪው መንግስት ላይ ጥያቄ ያላቸው አካላት መንገድ ከመዝጋት ይልቅ ሌሎች አማራጮችን ቢከተሉ ሲል መክሯል።
አሁን ከሆኑም ብዙ አሁን ይህ መንገድ ተዘጋ ማለት ብዙ የሀገር ኢኮኖሚ ነው የሚቆደው ግለሰብ በጣም ብዙ ከከኛ እንኳን ተነሳለ እንዴ አንዱ ይተጎጂ ነው ትራንክ ስካሽ አባረክ ማለት ነው በኔ ስታሎ ቤተሰብ ያለ እኔ ጋር ብሮ የሚሰራ ጓደኞች አሉ ብዙ ብዙ ሰው አገርም ተመረጥ ተጎጂ ነው ስካሽ ባለመኖር በትሬ ትራንስፖርት እንቅስቃሴ መግታት አገር ሶሉሽን ምን መፍትሄ ነው ብያስ ምንድነው ምንም በቃም ነው አመጠን ግን ምንም በሚበፈቀርበት ሰዓት ላይ መንገዶች መዘጋት እና ነገሮች እንትን ማለታቸው ሶሉሽን ነው ያለውን ነገር በአግባቡ መጠየቅ እንችላለን መካኒዝም መፍጠር ነው እንጂ መንገድ መዝጋት ወይ ደግሞ ሌሎች ነገሮች ላይ ጋር ማድረስ ወጭ ምንም ሶሉሽን ነው መፍትሄ አይደለም መፍትሄ ሊሆን የሚችለው በመነጋገር ያለውን ነገር በጠረጴዛ ዙሪያ ተነጋግሮ መፍትሄ ማድረግ መቻል ነው እንጂ
በጉዳዩ ላይ መረጃ እንድሰጡን የምስራቅ ሐረርጌ ዞን ፖሊስ ኃላፊና የመንግስት ኮሙኒኬሽን ኃላፊን ለማግኘት ያደረግነው ጥረት አልተሳካም። በዞኑ ፖሊስ ነጻ መረጃ መስጫ የስልክ መስመር ያነጋገርናቸው ኮንስታብል ዋሪዮ የተባሉ የዞኑ ፖሊስ ባልደረባ ግን አብዛኞቹ ከተሞች ወደ ቀድሞው እንቅስቃሴያቸው ተመልሰዋል ብለዋል።
ምንም የለም ሰላም ነው።
ማለት ሹፌሮች መንገድ እንደተዘጋብን ነው ያሉ ስለሆነ ነው እኮ።
ኬስ ነው ሁሉም መንገድ።
እየተንቀሳቀሱ ነው መኪኖች?
አዎ አዎ።
ከተሞች ሁሉ ቢዝነስ ሁሉ ከተሞች ላይ ተጀምሯል እንደገና?
ከተማ ሐረር
ምስራቅ ሐረርጌ አወዳይ ቆቦ አረማያ ነኝ ምስራቅ ሐረርጌ ከተሞች ላይ
ሁሉም ኬስ ነው።
ዛሬ ወደ ድሬዳዋ የተሽከርካሪዎች መናኸሪያ በመሄድ ቪኦኤ ባደረገው መልከታ ግን ወደ መናኸሪያው የሚገባም ሆነ የሚወጣ አነስተኛ መሆነ ትላልቅ የህዝብ ማመላለሻ ተሽከርካሪዎች አልነበሩም። አገር አቀፍ የትራንስፖርት አገልግሎት በሚሰጠው ዘመናዊ አውቶቡስ ትኬት ቆርጦ የነበረ አንድ መንገደኛ ገዘቡ እንደተመለሰለት ለቪኦኤ አስታውቋል። ባህረርና ምስራቅ ሐረርጌ አንዳንድ ከተሞች በትላንት ነው ለት ለሶስት ቀን የሚቆይ የስራ ማቆም አድማ መጠራቱንና ያድማው መንስኤም በወለጋ መንግስት በንጹሃን ላይ የወሰደ ነው ያሉትን ጥቃት እንዲሁም የኮማንድ ፖስት አስተዳደርን ለመቃወም መሆኑን ወጣቶች መናገራቸውን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ለዘገባው እናመሰግናለን። የጋቢና ቴክኖሎጂ ወይም ጋቢና ቴክኖ ተከታዩ መሰናዶ የግብርናና ገጠር ትብብር ማዕከል የተሰኘ ተቋም ከሰሞኑ የአርሶ አደሮችን ህይወት የሚደግፉ የፈጠራ ስራዎችን አወዳድሮ ሸልሟል። በዚህ ውድድር ላይ አሸናፊ ከሆኑት መካከል ደግሞ ምስሎችን በማየት አዝርትን ወይም ተክሎችን የሚያጠቁ በሽታዎችን አይነት ለመለየት የሚያበቃው የፈጠራ ስራ ይገኝበታል። የፈጠራውን ስራ ባለቤት የሆኑትን ቦኤዝ ብርሃኑና ጀርሚያ ባይሳ ከጥቂት ደቂቃዎች በፊት ወይም ከጥቂት ሰዓታት በፊት ሀብታሙ ስዩም አነጋግሯቸው ነበረ። ቦኤዝ የፈጠራ ስራቸውን ይዘት እና ቆይታቸውን ከሚያብራራበት ጀምራል።
የሰራነው ስራ አርቲፊሻል ኢንተለጀንስን ከግብርናው ጋር የማያያዝ ስራ ነው የሰራነው። ይሄውም በተለያዩ ዘርፎች ነው። የመጀመሪያው ዘርፍ የእጽዋት በሽታን በመለየት ነው። በጣም ብዙ ነገራችን ህዝብ የእጽዋት በሽታን አያውቅም። ገበሬው በልምድ ነው የሚያውቀው። ሶ ብዙ የእጽዋቶችን ኢሜጅ በመውሰድ ወይም ፎቶ በመውሰድ አውቶማቲካሊ በስልካቸው ሰዎች በእጽዋቱ ምን እንደታመመ ማየት እንዲችሉ የሚያስችላቸው ሲስተም ነው የሰራነው። ይህ አንዱ ዘርፍ ነው። ሌላው አርቲፊሻል ኢንተለጀንስ በመጠቀም የእጽዋቱን የእድገት ደረጃ መቆጣጠር የሚያስችላቸው ምን ያህል እያደገ ነው፣ ምን ያህል ክሮፕ ደርሷል፣ አጠቃላይ የማሳይ ሁኔታ እንዴት ነው የሚለውን በድሮን ቴክኖሎጂ በመጠቀም ማወቅ የሚችሉበትን ቴክኖሎጂ ነው የሰራነው።
ቀጣዩ ጥያቄ ለጀርሚያ ነው። ይህ የፈጠራችሁት መላ በምን መልኩ አርሶ አደሮች እንደሚጠቅም እስቲ አስረዳን።
እሺ፣ አመሰግናለሁ እንት ጥያቄ ስለጠየቀኝ። ገበሬዎች መጠቀም የሚያስችሉባቸው በቀላሉ እንዲጠቀሙ እያደረግን ያለው ምንድነው? ፊቸሪቱን እየጨመርን ነው። መጀመሪያ ግን የሰራነው የግብርና ኤክስቴንሽኖች ኤክስቴንሽን ባለሙያዎች ስላሉ እነሱ በእነሱ እገዛ በሆነ ወቅት ብቻ ላይ የበሽታውን የሚለዩበት ወቅት አለ። በዛ ወቅት ላይ በእነሱ ርብርብና እርዳታ የሆነ ወቅት ላይ ሰርቶ ዳታውን ከሰበሰቡ በኋላ በሽታውን የሚለይበት አልጎሪዝም ነው ማለት ነው የመጀመሪያው። አሁን ግን የፊቸሪቲን እየጨመርን ምንድነው ሞባይል አፕሊኬሽን የሚጠቀሙትን ሞባይል ገበሬዎች ሞባይል ፊል ለፊት ሆኖ በሎካል ላንጉዌጅ ላይክ አንደ አማርኛ፣ ኦሮሚኛ፣ ሌላ የኢትዮጵያ ውስጥ በአብዛኛው አስተዳደሮች የሚጠቀሙትን ቋንቋ በእነሱ የሚረዱት ቮይስ ቤዝድ ሆነ ሲልካቸው ፊል ለፊት ሆኖ ለምሳሌ በሽታው ደግሞ የቅጠሉ ማሳቸው ላይ ሄዶ ፎቶ አንሳልኝ ሲሉ ፎቶ እንዲያነሳ የሚያስደርግ ደግሞ አንድ ፊቸሪቲ እየጨመርን ያለንበት ሁኔታ ነው ማለት ነው ያለነው።
ሁለታችሁም የጅማ ዩኒቨርሲቲ ተማሪዎች ናችሁ። እድሜያችሁ በ20ዎቹ ውስጥ የሚገኝ መስለኛል። ደቦ ኢንጂነሪንግ የተባለ ድርጅትም ማቋቋማችኋል። በመልካም መንገድ ላይ ናችሁ። ትምህርታችሁና የፈጠራ ስራችሁን እንዴት ታስማሙታላችሁ? ቦኤዝ ወዳን ተለመለስ
ድርጅታችን ሲጀምሩ ባሉ ኢትዮጵያ ዘርፎች ወጥራይ ዘርፎች አግሪካልቸር ዘርፍም ትራንስፖርቴሽን ዘርፍ የተለያዩ መንግስት ሴክተሮችን የግል ሴክተሮችን ላይ በጣም መዘመን ያለበት መዘመን ወይስ በቴክኖሎጂ መተካት ያለበት ብዙ ነገር አለ። ያንን ለመተካት ነው እንዳላማር ግን ስንተካከፍ የነበረውና ከተመርታችን ጋር አብሮ ማስኬድ ትንሽ ይከብዳል። እንዳልረዲ ከዚህ በፊት ስንሰራባቸው ተማሪ ያለን ብዙ ፕሮጀክቶችን ሰርተናል። ምን ለዛን ፕሮጀክቶች ወደ ቢዝነስ መቀየሩ ላይ ብዙም አልነበረንም። ሶ ለዛን ፕሮጀክቶች ነው እየወሰድን አሁን ወደ ቢዝነስ ለመቀየር ያሰብን ያለነው። ደሞ አሁን ጨምረንም እየሰራንባቸው ነው። ከዛን ጻር ጊዜያችንንና ትምርታችንንና ስራችንን ሁለቱንም በማይጎዳ ሁኔታ አብረን እያስኬድን እንገኛለን ማለት ነው።
እስቲ አሁን ደግሞ በስካሁን የሥራ ዘመናችሁ ምን ምን ፈተናዎች እንደገጠሟችሁ አጋሩን።
አንድ ትልቅ አስቸጋሪ የነበረው ሲንስ ሁለታችንም ከቴክኖሎጂው ዘርፍ ሰው ነው የመጣ ነው። አግሪካልቸራል ኤክስፐርቶችን ማግኘት አንድ ትልቅ ችግር ሆኖብን ነበር። ግን በጅማ ዩኒቨርሲቲ አግሪካልቸራል ካምፓስ የሚገኙ አንዳንድ ሰዎች በጣም ረዱ። የነሱን መረጃዎች በመቀበል በተጨማሪም ሐረማያም ዩኒቨርሲቲ የረዱ ዶክተሮች አሉ። ከጅማ ዩኒቨርሲቲና ከሐረማያ ዩኒቨርሲቲ እርሰውን እነዛን መረጃዎች ማስገባት ይችላል። ግን ያም ሆኖ ግን ያስገባነው በቂ አይደለም። አሁን በጣም ብዙ መረጃ ያስፈልገናል። ሰው መረጃውን ለመሰብሰብ ያስፈልጋል። ያው እንደዚህ ስንል ደግሞ ሁለተኛው ቻሌንጅ ለምንሄደው ፋይናንስ በጣም ትልቅ ችግር አለ። ተንቀሳቅሰን መረጃዎችን መሰብሰብ አንችልም። መረጃዎች ከመጡ በኋላ ትሬን ለማድረግ የምንጠቀመው ፍሪ የሆኑ ክላውድ ሰርቪሶችን ነበር የምንጠቀመው የነበረው። እነዛን ተጠቅመን ነው ትሬን ያደረግነው።
አሁን ለሽልማት ካበቃችሁ የፈጠራ ስራ በተጨማሪ ምን ምን ግኝቶች አላችሁ? የመጪ ዘመን ህልማችሁስ ምንድነው?
አሁን ጅማ መሃል ላይ ወይ ደግሞ በጅማ ላይ የሆነ ሴንተር እየሰራን ነው። አሁን በቅርቡ እናስተዋውቃለን እያለ ነው። ስለዚህ መገበያ የሚችል የአግሪካልቸር ፕሮዳክት ሊሆን ይችላል። ሌሎችም ዘርፎችን ሴንተር ሰርተን ሴንተር ላይ ቢዝነሳቸው ሬጅስተር ያደርጋሉ። የፈላጊዎች ደግሞ ሳፕላየር እና ዲማንድ በአጭሩ እነሱን የመገናኘት ስራ ማለት ነው። ሁሉንም አላ ሴንትራሊ ሆነን ይህንን ነገር ኮርዲኔት ለማድረግም ጭምር እየሰራ ነው ማለት ነው። ለምሳሌ አዲስ አበባ ላይ ብዙ ስራዎች እየተሰሩ ነው። ስለዚህ ለአዲስ አበባ ላሉ እንደዚህ አይነት ቴክኖሎጂ ካላቸው ራሱ ለነሱ ሳፕላይ ማድረግ ይሄንን ለምሳሌ ቡናን ደግሞ ኦንላይን መሸጥ የሚለው ነገር እያሰብን ነው። እሱም ዳይሬክትሊ እዚህ ያሉ ገበሬዎች ዳይሬክትሊ ኦንላይን መሸጥ የሚችሉበት ነው። ስለዚህ ገባ ወይ ደግሞ እዚህ ሴንትራል ላይ አንድ ስቶር ካለን ያንን ለእያንዳንዱ ገበሬዎች ደግሞ ኦንላይን ቀጥታ ቡናቸው መሸጥ የሚያስችላቸውን ነገር ጭምር እየሰራ ነው። ይሄ የአግሪካልቸር ላይ ነውና አግሪካልቸር ብዙ አይነት እየሰራ ነው፣ ይቀጥላል።
ሀብታሙን እና እንግዶቹን እናመሰግናለን። ተከታዩ ዘገባችን ደግሞ ሰሞኑን የተገለጸ ያለው የኮሮና ቫይረስን ይመለከታል። በቻይና ውሃን ከተማ የሚገኙ ኢትዮጵያውያን ተማሪዎች ያሉበት ሁኔታ እጅግ አስጨናቂ በመሆኑ መንግስት ከውሃን ከተማ እንዲያወጣቸው ጥያቄ እያቀረቡ ነው። በጉዳዩ ላይ በቻይና የኢትዮጵያ አምባሳደር ተሾመ ቶጋ እንደውለን አነጋግረናቸው ነበር። ኤደን ገረመው ዝርዝር ዘገባ አላት።
በቻይናዋ ውሃን ከተማ ሁቤይ ውስጥ ለመጀመሪያ ጊዜ ከወራት በፊት የታየው ኖቨል ኮሮና ቫይረስ በአደገኛ ሁኔታ የጀመረውን ስርጭት ለመቀነስ ቻይና የውሃን ከተማ ከማናቸውም እንቅስቃሴዎች ካገደች ከሳምንት በላይ ሆኗታል። በአጠቃላይ ወደ 12 ሚሊዮን የሚጠጉ ነዋሪዎች የሚኖሩባት የቻይናዋ ከተማ ወደ 300 የሚጠጉ ኢትዮጵያውያን ተማሪዎችንና ነዋሪዎችን ታስተናግዳለች። በዚህ የቻይና ግዛት ውስጥ ያሉት ኢትዮጵያውያን ተማሪዎች ታዲያ የምንኖርበት ሁኔታ አስጨናቂ በመሆኑ መንግስት ወደ ሌላ ከተማ ያዛውረን ወይም ከዚያ ያስወጣን ሲሉ ጥሪ አቅርበዋል። ከነዚህ ተማሪዎች አንዱ የሆነው ሰብሪ ቶፊክ በውሃን ሁቤይ ግዛት ውስጥ የዩቻንግ ቴክኖሎጂ ዩኒቨርሲቲ ተማሪ ነው። ያሉበትን ሁኔታ እንዲህ ገልጸዋል።
እኛ ትምህርት ቤት አሁን ያለበት ቤት ወደ 50-60 ተማሪዎች አብሽት ውስጥ ይገኛል። መላው ውሃን ከተማ ደግሞ ያለበት ከተማ ደግሞ እስከ 300 በላይ ምን ሆን ኢትዮጵያ ያለው ያው የሀገሩ መንግስት ያው እኛ ከተማል ያው ምንም እንቅስቃሴ ቆሟል፣ ብዙ ነገር ቆሟል፣ ግቢቶች ቆሟል፣ ትራንስፖርቴሽን እንዳለ ቆሟል፣ ኮች እንዳለ ዝግ ናቸው። እና ከዶርሚተሪያችን መውጣት ትከለክለናል። ቻይና የተከለከለው እኛም ትከለክለናል። እና ያው በሳምንት አንዴ ነው እንድንወጣ የሚፈቀድልን። ሾፒንግ ለማድረግ ስንሄድም ደግሞ ያው የምንፈልገውን ነገር አናገኝም ያልቃል በብዛት። እና ይሄ ነው ያለው ነገር። አሁን ተቸግረናል የምንለው ነገር ያው በቃ ምግቡ ላይ ነው። ቫይረሱ በቃ የሚወራው ነገር እንዳለ ሰው እየሞተ ነው፣ ከቀን ቀን ሰው እየጨመረ ነው የተያዙ ሰው። እና በቃ ሁሌ የሚወራው በቃ አትውጡ ነው። እና ያው በጣም ያስፈራል። ሰው ቤተሰብ ተነጥለን ያለ ነው። እና ሀገራችን መሄድ ነው ፈልገው። ሁሉም ሀገሮች ደግሞ የሀገራቸው ሰዎች እያስወጡ ነው። ካሁን እንደሰማኑ ከሆነ ጃፓን አስወጥታለች የሀገሯቸው ሰዎች፣ ዛሬ ነው ያስወጣቸው። አሜሪካም አስወጥታለች እንደሰማኑ ከሆነ፣ ኢንዲያ ራሱ ልታስወጣ ነው ዛሬ። እና እኛም ያው ኢትዮጵያ እስከሆነ ድረስ ያው የሆነ ነገር ተደርጎ መውጣት ነው ፈልገው። በአሁኑ ሰዓት በጣም ተጨንቀን ያለ ነው። ወይ ከከተማ ቢያንስ ከዚህ ከተማ ብንወጣ ራሱ አንድ ነገር ነው። ሴት ከተማ ይፈቀድልን እና ብንወጣ አንድ ነገር ነው። በራሳችን መውጣት እንችላለን። እዚህ ይፈቀድልን።
ሌላው ያነጋገርኩት ተማሪ ዮሐንስ ሸዋረጋ ይባላል። በውቻንግ ዩኒቨርሲቲ የሶስተኛ ዓመት የሲቪል ኢንጂነሪንግ ተማሪ ነው። ሱፐርማርኬቶች ውስጥ የሚፈልጓቸውን የምግብ አቅርቦቶች እንደማያገኙ ጠቅሶ ኢትዮጵያ ያሉትን ቤተሰቦቻችንን ለማረጋጋት ስንል ደህና ነን እንላለን እንጂ ከፍተኛ ፍርሃትና ጭንቀት ላይ ነው ያለ ነው ይላል።
ይኸው አሁን ያለንበት ችግር አንደኛ የምግብ ችግር ነው ያለብን፣ ሁለተኛ ነገር ደግሞ ስጋት ነው። በቃ አሁን ውጭ ስንወጣ አየር ምን ተነፍሶ አየር ኖርማል አይደለም ነው የሚሉን ማለት ነው። እና ስንወጣ ስንገባ የነካነው ነገር እጃችን 10 ጊዜ ነው የምንጣጠበው፣ የሞት ዜና ነው የምንሰማው። በቃ ስጋት ነው ሁሉ ነገር። ከዛ በሳምንት 2 ነበር የተፈቀደልን፣ አሁን 1 ጊዜ ሆኗል። ሱፐርማርኬት ስንሄድ ሁሉም አካባቢ ሱቆች ዝግ ናቸው። እና እኛም ቻይኖቹ የምንጠቀመው አንድ አይነት ሱፐር ማርኬት ነው። እና እኛ ደግሞ የምንፈልጋቸው ምግቦች ያው እንደ ቲማቲም፣ እንደ ሽንኩርት፣ እንደ ሰላጣ ምናምን ያሉ አይነት ምግቦች ናቸው። እና እኛ ሱፐር ማርኬት በምንሄድበት ሰዓት ትንሽ ሆነው ነው የምናገኛቸው። ኖርማል ያልሆኑ ነገሮች እናገኛለን። ትንሽ የምንፈልገውን ያለን መጠን አናገኝም። የታሸገ ምግብ ደግሞ የማይስማማቸው አሉ። አሁን ጣፋጭ ነገር ነው የምንበላው። አባጫ አሁን ለምሳሌ እኔ ስበላ ያዞረኛል፣ ጣፋጭ አይመችኝም። በቀን አንዴ ነው ምግቡ እንዲበቃን የምናደርገው ማለት ነው። አሁን የምግብ ችግር ያለባቸው ተማሪዎች አሁን እኛ ዩኒቨርሲቲ በሳምንት አንዴ እንወጣለን። ሌላ ደግሞ ዩኒቨርሲቲ አሉ በጣም የተቸገሩ ማለት ነው፣ ውሃ ምስጥ ያሉ እነሱ የምግብ ችግራቸው ሊፈታላቸው እና ደግሞ ከውሃ መውጣት የምንፈልግ ተማሪዎች አሉ ወደ ሀገራችን መመለስ ማለት ነው። እሱን እንዲያመቻችልን ነበር የጠየቅነው ማለት ነው። አሁን ለምሳሌ ለኛ ነገር እኔ 76 ኪሎ ነበርኩ ከዚህ በሽታ በፊት ማለት ነው። አሁን 71 ኪሎ ነኝ። 5 ኪሎ ነው የቀነስኩት። ከዶርም አልወጣም። የሚናገረኝ ቤተሰብ ሰቆቃ ነው፣ እየዋሸው ነው የምናገረው። በቃ ቤተሰብ ሲደውል ሰላም ነው፣ ምንም ነገር የለም እያቀለልኩ ማለት ነው። አሁን በቃ ግራ ነው የሚገባኝ እኔ ራሱ አሁን ማለት ነው። ጤነኛ ሁኚ ድንገል እንኳን አሁን ብርድ ነው በዚህ ሰዓት ሲያስ ላይ ደነግጣለሁ። በቃ ጀመረኝ በቃ አሁን ከሆን በቃ እንትን እያልኩ እየተሳቀቁ ከጓደኞች ጋር ልገናኝ ምንም በቃ ምንም ዶርም ውስጥ ነው ያለሁት ማለት ነው። ይሄ በቃ ስጋቱ ተፈስ ነው ያደረገን። ትንሽ ብንቆይ ማለት ነው ሌላ ዓለም ውስጥ ነው ምን እና ይሄ ነገር ነው በጣም ችግር የሆነው እና ወደፊት ነገሩ እንዴት ነው የሚቀለው ብለ ኮሚኒቲዎች አሉ የተቋቋሙ ማለት ነው። ከኤምባሲው ጋር የሚያገናኙ እንትን ሀሳባችንን አቅርበን ነበር እንመልስላቸዋለን የሚሉ እስካሁን ምንም አይነት አዲስ መልስ የለም። እና እነሱ የሚሉን ያው ተረጋግታችሁ ለመጠበቅ ሞክሩ ነው የሚሉን።
የእነዚህን ተማሪዎች ጥያቄ ይዘን በቻይና ኢትዮጵያ ኤምባሲ ስልክ ደውለን ነበር። አምባሳደር ተሾመ ተጋ የተማሪዎቹን ጭንቀት እንደሚረዱት ገልጸው አሁን ባለው ሁኔታ ግን የበሽታውን ስርጭት ለመቆጣጠር ሲባል ከውሃን ከተማ ማንም እንዳይወጣ በዓለም የጤና ድርጅትና በቻይና መንግስት እንደተመከረ ያስረዳሉ። ይህም ብቻ ሳይሆን እሳቸው ባሉበት ከተማም እንቅስቃሴዎች መታገዳቸውንና እሳቸውም ሆኑ የስራ ባልደረቦቻቸው ከቤታቸው ተቀምጠው እየሰሩ መሆኑንም ያስረዳሉ።
እንግዲህ ይሄ ድንገት የሆነ ክስተት ነው። በርካታ የአፍሪካ ተማሪዎችም አሉበት ከተማው። ይሄ ችግር የተከሰተበት ከተማ ሁላችንም እንደምናውቀው መንግስት ችግሩን ለመቅረፍ ለመከላከል እንዲያስችለው ዘግቶታል። ወደ ውጭ አይወጡም። ስለዚህ እኛም በነገራችን ላይ እንደ ዲፕሎማት የቻይና መንግስት በሰጠን ማሳሰቢያ በዚህ ሳምንት ከቤታችን አልወጣንም። የወረርሽኞች ስርጭት ጉዳት እንዳደርስ እንቅስቃሴ እንድቀነስ አድቫይስ ስላደረጉ ከቤት ሆነን ነው ስራችንን እየሰራን ያለ ነው። እና ከመጀመሪያው ጀምሮ ያው ቻይና መንግስት ቫይረስ በተከሰተ ይፋ በተደረገበት ጊዜ እንደ ኤምባሲ ለዜጎቻችን ምን አይነት ጥንቃቄ ማድረግ እንዳለባቸው በዌብሳይታችን በሶሻል ሚዲያ ጥንቃቄ እንዲያደርጉ አድቫይዘሪ ኖት ልከናል። መልእክቶች የሚደርሱን አሉ በይፋ ከውጭ ጉዳይ እንደዚሁም ከቻይና ናሽናል ሄልዝ ኮሚሽን የሚቀርቡ መረጃዎች በውጭ ጉዳይ በኩል እኛ ይቀርባሉ። ስለዚህ የመጀመሪያው ስራ ሁሉንም በተማሪዎች ማህበር አማካይነት እያገኘን መረጃ እየሰጠን እነሱም አካባቢ ያሉ መረጃዎችን እያገኘን ቆይተናል። ኦፕሬሽን ከመሄዳችን በፊት አንደኛ የቻይና መንግስት አሁን እየወሰደ ባለው እርምጃ የውጭ ዜጎችን ከአገር ማስወጣት አስፈላጊ ነው የሚል ውሳኔ ላይ አልደረሰም። ድርጅት ዋና ዳይሬክተር ዶክተር ቴዎድሮስም እዚህ ነበሩና የቻይና መንግስት ይሄን ወረርሽኝ ለመቆጣጠር እያደረገ ያለው ጥረት አስተማማኝ ስለሆነ የውጭ ዜጎቻቸውን የማስወጣት ስራ አሁን ባያስቡ ይሻላል የሚል ሀሳብ አቅርቧል። በተለይ ውሃን ያሉ ተማሪዎች መውጣት የመብት ጥያቄ አቅርቦልናል። እኛም ከአዲስ አበባ ጋር እየተነጋገር ነው። ግን
አምባሳደሩ አሁን ላይ ባለ ሁኔታ የቻይና መንግስት ከውሃን ከተማ እንቅስቃሴን እስኪፈቅድ ድረስ ተማሪዎቹም ሆነ ሌሎች ዜጎች ራሳቸውን ጠብቀው በዶርማቸው እንዲቆዩ ይመክራሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደንን እናመሰግናለን ለዘገባው። አድማጮች እንግዲህ በዝግጅቶቻችሁ ላይ የሚኖራችሁን አስተያየት በፌስቡክ @voamharic በትዊተርም እንዲሁ #gabinavoe በመጠቀም አድርሱን። gabinavoe@voanews.com የኢሜል አድራሻችንን ተጠቀሙ። gabinavoe ብላችሁ የኢንስታግራም ገጻችንን ተከተሉ። 202-205-9942 የውስጥ መስመር 14 በሚለው ስልክ ደውሉና ለgabinavoe ብላችሁ መልእክት ካስቀመጣችሁ ይደርሰናል። አድማጮች የዛሬው የጋቢናቬ ስብሰባችን በዚሁ አጠናቀቀ። ለነሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ የቆየው ጽዮን ግርማ ነበርኩኝ። ኤልያስ ገበየው ፕሮግራሙን በማቀናበር አብሮን ቆይቷል። መልካም ምሽት። ደህና ደሩ። በጀመርነው ሙዚቃ እንሰናበታችኋለን። ጂረት ነው Radio Sagale Americati.